Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ጉዞ የፕሬዝዳንታዊ ምርጫ በማድረግ ላይ ወዳለችው ጎረቤት ኬንያ እናመራለን። ዜጎች ድምጻቸውን ሲሰጡ ከባድ ፉክክር በሚጠበቅባት የምስራቅ አፍሪካ ሀገር የምርጫ ውጤትን ተከትሎ ሊደርስ የሚችል ሁከት ያስፈራቸው ኢትዮጵያውያን ስደተኞችን አነጋግረናል።
እያንዳንዱ እንቅስቃሴ አይዲ ይጠየቃል። ለምን መጣ? እንዴት መጣ ይላል።
አዎ፣ አሁን ፈርተዋል። እዚህ እንደዚህ ኬንያ ውስጥ በራሳቸው ግጭት ይፈጠራል ብለው ስለፈሩ ወደ ገጠር ይሄዳሉ። ግጭት ይኖራል ተብሎ ይጠበቃል። ዜጎች በራሳቸው አብዛኞቹ
ኬንያ ውስጥ አንድ ነገር ሲፈጠር የመጀመሪያ ቀላሎቹ ታርጌቶች ስደተኞች ናቸው።
የምርጫ ውጤቱ ፍትሐዊና ከሁከት የጸዳ እንዲሆን የዓለም መንግስታት ሲያሳስቡ ነው የቆዩት። ዝርዝሩን ይዘናል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ መሪዎች መካከል አንዱ የሆኑት አቶ በቀለ ገርባ በዋስትና ተፈተው ጉዳያቸው እንዲከታተሉ ያቀረቡት ጥያቄ ያለ ውሳኔ ተላልፏል።
ደንበኛችን አቶ በቀለ ገርባ በጣም ቅሬታ እንዳላቸውና በተለይም ደግሞ ጉዳዩ በነጻነት እየታያላቸው እንዳልሆነ ጥርጣሬ እንዳላቸው ገልጸውልናል።
ከጠበቃቸው ነው የሰማነው። የሳውዲ አረቢያ መንግስት ህጋዊ መኖሪያና የስራ ፈቃድ ባላቸው የውጭ ሀገር ዜጎች ላይ የነፍስ ወከፍ ክፍያ ተግባራዊ ማድረግ ጀመረ። ነዋሪዎችም አቅም የለንም ሲሉ እያማረሩ ነው።
የመኖሪያ ፈቃድ እያደሰን ልጆቻችንን የምናስተምርበት አቅም የለንም። የመኖሪያና የስራ ፈቃድ ያለን ኢትዮጵያውያኖች መኖር የማንችልበት ደረጃ ላይ ስለደረስን መንግስታችን በዚህ ጉዳይ በአፋጣኝ እንዲደርስልን ነው።
በስተ መጨረሻ በአነስተኛ ቦታ አሳና አትክልት በገንዳ ለማምረት የሚያስችል ቴክኖሎጂን ያለመች የግብርና ንግድ ፈጣሪ የምስራች መስፍን የጋቢና እንግዳችን ትሆናለች።
ከተማ እየሰፋ ሲሄድ እየደረሰ ያለው ነገር መሬታቸው የባሰ እያነሰ ሄደ። ከዛ ደግሞ ሲወልዱ ሲዋለዱ እንደገና መሬታቸው እያነሰ ሄዳል እና በዛው ልክ የገቢ ምንጫቸው እየቀነሰ ሄዳል። ስለዚህ እሱ ነው አይኔን ከፈተው።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በኢትዮጵያ በአማራና በኦሮሚያ ክልል የተለያዩ ከተሞች የንግድ ቤቶችና የሕዝብ ማጓጓዣ ተቋማት አገልግሎት ማቋረጣቸውን ነዋሪዎች ገለጹ። ለአሜሪካ ድምጽ ቃላቸውን የሰጡ የክልሎቹ ነዋሪዎች በምክንያትነት የሚያስቀምጡት በባህር ዳር ከተማ የዛሬ ዓመት በተቃውሞ ወቅት በጸጥታ አካላት የተገደሉ ወጣቶችን ለማስታወስና አሁን በአማራ ክልል ተግባራዊ መደረግ የጀመረውን የቀን ገቢ ግምት በመቃወም ነው። በክልሉ ተከስተው የቆዩ ሰላማዊ ሰልፎችን ተከትሎ በርካታ ሰዎች አሁንም በቁጥጥር ስር እንደሚገኙ የገለጹት ነዋሪዎች በኦሮሚያ ደግሞ የታሰሩ የፖለቲካ አመራሮች ይፈቱ የሚልና የቀን ገቢ ግምቱ ላይ መፍትሄ አልተሰጠንም የሚሉ ጥያቄዎችን ይዘዋል። የክልሉ ፖሊስ 9 ሰዎች ከዚሁ ጋር በተያያዘ መታሰራቸውን ለመንግስቱ የቴሌቪዥን ጣቢያ ኢቢሲ ገልጿል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ታይላንድን ለአንድ አፍታ ጎበኙ። በዚሁ ጊዜ ሰሜን ኮሪያ ይህንን የኒውክሌር ትንኮሳዋን እንድታቆምና ጫና ማድረግን ጨምሮ በንግድ በክልላዊ ደህንነት ጉዳዮች ዙሪያ ውይይት አድርገዋል። ከፊሊፒንሱ የአህጉራዊ ደህንነት ጉባኤ ሲመለሱ ታይላንድ ጎራ ያሉት ትልቁ የአሜሪካ ዲፕሎማትና እንደ አውሮፓውያን አቆጣጠር ከ2014 ወዲህ ያችን ሀገር ለመጎብኘት የመጀመሪያው አሜሪካዊ የሆኑት ቲለርሰን ባንኮክ ሲደርሱ ከጠቅላይ ሚኒስትሩ ጋር ከውጭ ጉዳይ ሚኒስትሩ እንዲሁም ከሌሎች ሚኒስትሮች ጋር ተገናኝተዋል።
በሁከት በመታመስ ላይ የምትገኘው በተለይ ላለፉት 4 ወራት ቬኔዙዌላ በተካሄደ የጸረ መንግስት አመጽ ከተገደሉ 125 ሰዎች አብዛኞቹ የሞቱት የደህንነት ኃይሉ ከተገቢው በላይ ኃይል በመጠቀሙ እንደሆነ የተባበሩት መንግስታት የሰብአዊ መብት ቢሮ አስታወቀ።
የዩናይትድ ስቴትስ በሽብርተኛነት የፈረጀችው አንድ የፓኪስታን እስላማዊ የበጎ አድራጎት ድርጅት ወደ ፖለቲካ መድረክ መቀላቀሉን ይፋ አደረገ። ቡድኑ የአሁኑ አቋሙን ይፋ ሲያደርግ ወደፊት በብሔራዊ ምርጫዎች ለመወዳደር ዓላማ እንዳለው አመልክቷል። ለዛሬ ያዝነላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልምራቸው።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ኬንያውያን በዛሬው ዕለት ፕሬዝዳንታዊና የምክር ቤት መሪዎቻቸውን ለመምረጥ ድምጽ ሲሰጡ ውለዋል። በመላ ሀገሪቱ ሙቀትና ዝናብ እየተፈራረቀባቸው በስፋት ወጥተው ድምጽ የሰጡ የሀገሪቱ ዜጎች የምርጫ ውጤትን ተከትሎ ከዚህ በፊት የተቀሰቀሱ ሁከቶች ስጋት ደቅነውባቸዋል። የኬንያ ምርጫ ውጥረት ናይሮቢ ለሚገኙ ስደተኞችም ከፍተኛ የስጋት ምንጭ እንደሆነባቸው እየተናገሩ ነው። የተጋጋለው የቅድመ ምርጫ ሂደት እርስ በርስ ግጭት ያመጣል፣ እንደዚህ ያለ ነገር ደግሞ ለዝርፊያ ለመታሰርና ለአካል ጥቃት ያጋልጣል የሚል ከፍተኛ ስጋት እንዳደረባቸው ወደ ሶስተኛ ሀገር ለመሻገር በናይሮቢ በመጠባበቅ ላይ የሚገኙ ስደተኞች ገልጸዋል። ጽዮን ግርማ ዝርዝር አላት።
ኬንያውያን አምስተኛ ፕሬዝዳንታቸውን ለመምረጥ ድምጽ ሲሰጡላል። የዚህ ምርጫ ቅድመ ሂደት የፈጠረው አለመረጋጋትና የሰው ህይወት መጥፋት ምርጫውና ከምርጫው በኋላ ሊመጣ ይችላል ተብሎ የሚታሰበው ብጥብጥ በናይሮቢ ለሚገኙ ስደተኞችም ስጋት ሆኗል። በአፍሪካ ምርጫ በሰላም አለመከናወን እንደ ባህል እየተቆጠረ ነው የሚለው ናይሮቢ ከገባ ከሁለት አመት በላይ የሆነው በኢትዮጵያ የጃኖ መጽሔት አዘጋጅ የነበረው አስናቀ ልባይ ነው። የአፍሪካ ምርጫ ከችግር ነጻ ነው ማለት አይቻልም ይላል። ይህ ደግሞ ለኛ ለስደተኞቹ ተጨማሪ ስጋት ነው ብሏል።
በእያንዳንዱ እንቅስቃሴ አይዲ ይጠየቃል። ለምን መጣ እንዴት መጣ ይላል። አንድ ስደተኛ ደግሞ ከሀገሩ አምልጦ ሲወጣ ወዲያውኑ የስደተኛ ማረጋገጫ መታወቂያ ወይ ወረቀት ካልያዘ በነጻነት መንቀሳቀስ አይቻልም እዚህ ናይሮቢ። ስለዚህ በማንኛውም ሰዓት ፖሊስ ስፔሻሊ በፖሊስ አካባቢ ትንሽ ችግሮች አሉ። ያው ከእስር ጀምሮ እስከ ከፍተኛ ገንዘብ እስከ መጠየቅ ድረስ ይደርሳል። ያን ገንዘብ መክፈል ካልቻለ ይታሰራል። በየጊዜው ይገባል ይወጣል። ተገዶም የመመለስ ሁኔታዎች አሉ። እንዲህ ተደርድሮ የሚያልቅ አይደለም ችግሩ። ትንሽ በተለይ አዲስ የሚመጣ ስደተኛ ላይ ትንሽ እንትን ያስቸግራል። እዚህ እኛ ነዋሪም የሆነው ላይ ትንሽ አሁን ጥሩ አይደለም ሁኔታው። በተለይ ከዚህ ከምርጫው ጋር በተያያዘ ወከባዎች አሉ።
የቆንጆ መጽሔት ዋና አዘጋጅ የነበረችውና አሁን በስደት በናይሮቢ የምትገኘው መልካም ሞላ በዚህ ስጋት ምክንያት እስካሁን ከቤት እንዳልወጣች ትናገራለች።
እዚህ የምንኖረው በስደት ነው። ሁለት ነገር ያሰጋናል። እኛ ፖሊሶችም ያሰጉናል፣ ነዋሪው ደግሞ እርስ በርስ ግጭት ይኖራል ብለው ይጠብቃሉ ኬንያኖች ራሳቸው። እሱም ያሰጋናል። ማለት አጋጣሚውን ተጠቅመው ለዘረፋም ይወጣሉ። ፖሊሶች በራሳቸው ደግሞ በባህሪያቸው በጣም ዘራፊዎች ናቸው እና የሚጠብቁ አይነት አይደሉም። ከስደተኛው ብር መቀበል መዝረፍ ፖሊሶችም ለምደዋል፣ ነዋሪዎችም ለምደዋል። እና ከሁለቱም ጎን ነው ያለን ስጋት ማለት ነው። የሚጠብቀን እንኳን የለም። ፖሊስም ሌባ ነው፣ ያው ነዋሪዎቹ ደግሞ እንደዚህ ዘራፊዎች ናቸው። በተለይ ደግሞ እኛ የምንኖርበት አካባቢ ያው ብዙ ሀበሻ የሚኖርበት ሰፈር ከሆነ ታርጌት ይሆናል ለፖሊስም ለመዝረፍ። እነዛ ኬንያንሶች በራሳቸው ደግሞ እኛ ጋር መጠው ለማጥቃት ታርጌት ያደርጉናል። እና ስጋታችን ያ ነው ከሁለቱም ጎን ማለት ነው።
የት አካባቢ ነው የምትኖሩት?
እኔም ነው ጃሙር የሚባል ሰፈር ነው። በጣም ብዙ ሀበሾች ኤርትራኖችም ኢትዮጵያኖችም የሚኖሩበት ሰፈር ነው። የሚኖረው እዛ ነው። ብዙ ሀበሾች አሉ እዚህ።
እስካሁን የደረሰ ነገር አለ በስደተኛ ላይ?
ያው ሁሌም ፖሊሶች መጣው ድንገተኛ ፍተሻ ያደርጋሉ። ዛሬ ራሱ አንድ ሰው አጋጥሞናል። የአንድ ሀበሻዊ ተጠቅመን ነው በሚል ፖሊሶች መጣው ፈትሸውባት ሄደዋል። እንጂ ከዚህ በፊት ያው ኮመን ነው ስደተኛ ጋር ፖሊሶች መጣው
የተለመደ ነው።
የተለመደ ነው። በተለይ መንገድ ላይ ካገኙት የተለመደ ነው ገንዘብ መጠየቅ።
ስለዚህ አሁን ወደ ባሰ ነገር ሊሄድ ይችላል ነው?
አዎ አሁን ፈርተዋል። እዚህ እንደዚህ ኬንያዎች በራሳቸው ግጭት ይፈጠራል ብለው ስለፈሩ ወደ ገጠር ይሄዳሉ።
ዜጎቹ
ግጭት ይኖራል ተብሎ ይጠበቃል። ዜጎቹ በራሳቸው አብዛኞቹ እንደዚህ በተለይ ሱቅ ያላቸው ምናምን ታክሲ ያላቸው ስንጠይቃቸው ወደ ገጠር እንሄዳለን ምናምን የሚሉ ሰፈር ያሉት ማለት ነው ሳስተዋል እነሱ ራሳቸው። እኛም ያው እንግዲህ ምንም ከሌላ የለን ቤት ይመጣሉ ብለን እንሰራለን፣ ይዘርፋሉ ብለን እንሰራለን። በጣም በቃ ስጋት ላይ ነው ያለ ነው። በጣም ከባድ ነው ደግሞ አሁኑ ውጥረት ነክሷል። ብቻ በጣም
ዮናስ ሀጎስ 7 ዓመት ሆኖታል። እርሱም እንደ አስናቀና መልካም ወደ ሶስተኛ ሀገር ለመሸጋገር ተራውን በመጠባበቅ ላይ ይገኛል። በናይሮቢ የሚከሰተው ማንኛውም ነገር የስደተኞች የሁልጊዜም ስጋት ነው ይላል።
ኬንያ ውስጥ አንድ ነገር ሲፈጠር የመጀመሪያ ቀላሎቹ ታርጌቶች ስደተኞች ናቸው። ይህንን ከዚህ በፊትም በተደጋጋሚ አይተነዋል። ለምሳሌ ባለፈው ዌስትጌት ላይ በተደረገ ጥቃት አብዛኛውን መከራና ዋጋ የከፈሉት ስደተኞች ናቸው። ከዛ በኋላ ኦፕሬሽን ሰላማ ተብሎ ስደተኞች በየመንገዱ እየታፈሱ ከየቤታቸው ከመኖሪያ ቤታቸው እየተዘረፉ ሴቶችም እየተደፈሩ የተለያየ ሰብአዊ መብታቸውን የሚጥስ ተግባራት ተፈጽሞባቸዋልና አሁንም ምርጫውን ተከትሎ ቫዮለንስ ወይም ሁከት ከተነሳ የመጀመሪያ ታርጌቶች የሚሆኑት ያው ስደተኞች ናቸው። ምክንያቱም ስደተኞች ናቸው ቀላሎቹ ታርጌቶች። አብዛኞቹ በተለይ በተቃዋሚ በኩል ያሉ በስራ አተናል የሚሉ ሰዎች ስደተኞች ስራቸውን እንደቀሟቸው ነው የሚያስቡት። ስደተኞች የተወሰኑ ስደተኞች ንግድ ላይ ምናምን የሚንቀሳቀሱ ስደተኞችን እንደ ጠላት ነው የሚያዋቸው። ያ ነገር ስላለ ሁከት ከተነሳ የመጀመሪያዎቹ ጥቃት ይደርስባቸዋል ብዬ ማስበው ያው እኛ ነን፣ ስደተኞች ነን ነው ብዬ ማስበው።
ከስደተኞች ደግሞ ኢትዮጵያውያን የበለጠ ለአደጋ ይጋለጣሉ የሚል ስጋት አለ ይላል።
ሌሎች ሀገር ስደተኞች ስታያቸው ለምሳሌ የሱዳን፣ የሶማሊያ፣ ኮንጎ፣ ብሩንዲ፣ ሩዋንዳ እነዚህ ሀገር ስደተኞች አሉ እዚህ ሀገር ና አብዛኞቹ የተጠናከረ የሆነ ኮሚኒቲ አላቸው፣ ጠንካራ የሆነ ኮሚኒቲ ነው ያላቸው በተለይ በስደተኛው ደረጃ ማለት ነው። እና ይሄ ኮሚኒቲ ብዙ ጊዜ ስደተኞች አላግባብ ሲታሰሩ ሄደው ተከራክረው በማስፈታት ጠበቃ ቀጥረው በማስፈታት እንደዚሁም ስደተኞች ሁከት እንደዚህ አይነት ነገር ሲነሳ ዲስኦርደር ነገር ሲፈጠር አስፈላጊ የሆነ መረጃ በማቀበል ኮሚኒቲዎቹ ለስደተኞቹ ድጋፍ ያደርጋል። የኢትዮጵያ ኮሚኒቲን ካየሽ የኢትዮጵያ ኮሚኒቲ የለውም ማለት ትችያለሽ። ምክንያቱም ያለው አንድ ኮሚኒቲ ነው። እሱም ከ2015 ጀምሮ ፋንክሽን እያደረገ እየተንቀሳቀሰ አይደለም። በኬንያውያን ደረጃ እዚህ አሁን እኔ ከምኖርበት ሰፈር እንኳን ብዙ ኬንያውያን ቤታቸውን ዘግተው እየሄዱ ነው ወደ ትውልድ ሀገራቸው፣ ግማሹ ወደ ሌላ ሻል ወዳለ ሰፈር እየተንቀሳቀሱ ነው። ምክንያቱም ሁከት በተለይ ከተነሳ የሚነሳል ተብሎ የሚጠበቀው እኛ አሁን ያለንበት ሰፈር ነው። በጣም ሞር ቫዮለንት ይሆናል ተብሎ የሚጠበቀው እና ከዚህ በፊትም ይሄ ሰፈር ሙሉ ለሙሉ ተቃጥሎ ነበር ማለት ትችያለሽ። አሁን ያለውበት ሰፈር በዚህ በሁከት 2007 በተነሳ ሁከት ያንን በማስታወስ ቤታቸውን ዘግተው እየሄዱ ያሉበት ሁኔታ አለ።
የቀደመውን ሁኔታ በማስታወስ ሰዎች የሚያስፈልጋቸውን ነገር እየገዙ እቤት ውስጥ ተቀምጠው እንዳሉ የገለጹት እነዚህ ስደተኞች፣ በእንዲህ ያለ ሁኔታ ውስጥ የምንኖር ስደተኞች ሁሌም በስጋት ልባችን እንደተንጠለጠለ ነው ይላሉ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔር እና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ተክለ አሜሪካ ራ ጋቢና
ወደ ተከታዩ ዘገባ ስናልፍ ወደ ፍርድ ቤት እናመራለን። የኦሮሞ ፌዴራሊስት ኮንግረስ ተቃዋሚ ፓርቲ መሪ አቶ በቀለ ገርባ በዋስትና ተፈተው ጉዳያቸውን እንዲከታተሉ ያቀረቡት ጥያቄ ያለ ውሳኔ ተላልፏል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።
የአቶ በቀለ ገርባ የዋስትና ጥያቄ ውሳኔ ሳያገኝ ዛሬም ለአራተኛ ጊዜ ተቀጥሯል። ጠበቆቻቸው ከሳምንታት በፊት በእነ አቶ ጉርሜሳ አያኖ በሚጠራው መዝገብ ላይ ፍርድ ቤቱ በሰጠው ብይን መሰረት አቶ በቀለ ገርባ በመደበኛው ወንጀለኛ መቅጫ ሕግ እንዲከላከሉ ሲወሰን የዋስ መብታቸው እንዲከበርላቸው ጠይቀዋል። ይህ በቃል የቀረበ አቤቱታም በጽሑፍ ቀርቦ አቃቢ ሕግ አስተያየት እንዲሰጥበት ተጠይቆ አስተያየቱን ሰጥቷል። ከዚያ ወዲህ በሀገሪቱ ሕግ መሰረት በ48 ሰዓት ውስጥ ውሳኔ ሊሰጥ ይገባው የነበረ ጉዳይ በተለያዩ ምክንያቶች ሲቀጠር የዛሬው ለአራተኛ ጊዜ መሆኑ ነው። ዛሬ ሰብሳቢው ዳኛ በህመም ምክንያት ስላልመጡ እንደተቀጠረም ፍርድ ቤቱ አሳውቋል። ከአቶ በቀለ ገርባ ጠበቆች አንዱ አቶ አማ መኮንን በዚህ ምክንያት ደንበኛቸው በፍርድ ቤቱ ነጻነት ላይ የተፈጠረባቸውን ከባድ ጥርጣሬ ተናግረዋል።
እንግዲህ በእኛ በኩል ይሄ እስካሁን የሄድንበት አካሄድ በተመለከተ በተለይ ደንበኛችን አቶ በቀለ ገርባ በጣም ቅሬታ እንዳላቸው እና በተለይም ደግሞ ጉዳዩ በነጻነት እየታያላቸው እንዳልሆነ ጥርጣሬ እንዳላቸው ገልጸውልናል። በእኛም በኩል በተለይ ካለፉት ሁለት ቀጠሮዎች በኋላ ደንበኛችንን በዚህ ረገድ ለማሳመን የተቸገርንበት ሁኔታ ነው የነበረው። ምክንያቱም ዳኛ ይታመማል፣ ትክክል ነው። ግን የታመመውን ዳኛ የሚተካ ዳኛ እስከተሰየመ ድረስ በዳኛ በቀረበለት ጉዳይ ላይ ውሳኔ መስጠት ይችላል፣ ይገባዋል የሚል እምነት ነው ያለንና በተደጋጋሚ በዚህ መልክ እየተሰጠ ያለው ምክንያት እኛም አምነን ተቀብለን ደንበኛችንን ለማሳመን የተቸገርንበት ሁኔታ ነበረ የነበረው። ይህንንም ለችሎት ዛሬ ገልጸናል። እንግዲህ ችሎቱ በእርግጠኝነት አሙስ ውሳኔ እንሰጣለን በሚል ነው የተሰናበት ነው።
ባለፈው ቀጠሮም ሆነ ከዚያ በፊትም በነበረው ቀጠሮ አቶ በቀለ ገርባ በአካል ፍርድ ቤት ባለመቅረባቸው ፍርድ ቤቱ ለዛሬ እንዲቀርቡ ትዕዛዝ ሰጥቶ ነበረ። ይሁንና ዛሬም አቶ በቀለ አልቀረቡም። ከማረሚያ ቤቱ ተወካይ በችሎት እንደተገለጸው የፍርድ ቤቱ ትዕዛዝ ለማረሚያ ቤቱ አልደረሰውም። ፍርድ ቤቱም ይህ ትዕዛዝ ዛሬ ውጭ እንደሚደረግ ገልጾ ሐሙስ ነሐሴ 4 ቀን 2009 ዓ.ም እንዲያቀርባቸው አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከፍርድ ቤት ወደ መካከለኛው ምስራቅና አምራ የሳውዲ አረቢያ መንግስት ህጋዊ የመኖሪያና የሥራ ፈቃድ ባላቸው የውጭ ሀገር ዜጎች ላይ የነፍስ ወከፍ ክፍያ ተግባራዊ ማድረግ ጀምሯል። ለበርካታ ዓመታት ቤተሰብ መስርተው ይኖሩ የነበሩ ኢትዮጵያውያን በአዲሱ ክፍያ ምክንያት መረጋጋት እንዳቃታቸው ለቪኦኤ ገልጸዋል። በሐምሌ ወር አጋማሽ ጀምሮ ተግባራዊ የሆነው ይህ ክፍያ ተመን ህግ ከወጣ ዓመታት ቢቆጠሩም ተግባራዊ ግን አልነበረም። በክፍያው የተማረሩ በርካታ ኢትዮጵያውያን ሪያድ በሚገኘው የማህበረሰብ ቢሮ ተሰብስበው መፍትሄ ይሆናሉ ያሏቸው ሐሳቦች ላይ ተወያይተው ነበር። መስታወት አረጋው ዝርዝሩን ይዛለች።
እንደ አውሮፓውያን አቆጣጠር እስከ 2020 ዓመተ ምህረት ድረስ በወር የተቀመጠው ክፍያ በየአመቱ በመቶ ሪያል ይጨምራል። በዚህ አዲስ የክፍያ ህግ ምክንያት ከፍተኛ አጣብቂኝ ውስጥ እንደሚገኙ በርካታ ኢትዮጵያውያን ገልጸውልናል። የኢትዮጵያ መንግስት ለዜጎቹ መፍትሄ እንደሚያበጅ ለመጠየቅ በርካታ በሳውዲ የሚኖሩ ኢትዮጵያውያን ውይይት አካሂደው ነበር። ሳውዲ አረቢያ ሪያድ የሚገኘው የማህበረሰብ መሪ አቶ ሻውል አዲሱ ህግን በተመለከተ በማብራራት ይጀምራሉ።
በዋናነት የሰው ኃይል ልማት ላይ ያተኮረ ነው ፖሊሲያቸው። እንደዛም ስለሆነ ምንድነው አንደኛ የዜጎቻቸው ስራዎች ውስጥ ሊገቡ ይፈልጋሉ። በፕሮግራም ሳውዲዜሽን የሚባል የራሳቸው የሆነ ፖሊሲ አላቸው። የግል ሴክተሮች ውስጥ የሳውዲ ዜጎች የሌሎች ሀገር ዜጎችን ስራ እንዲተኩ ነው ፖሊሲው የሚለው። ያንንም ካላረጉ ደግሞ በውጭ ሀገር በአንድ ካምፓኒ ውስጥ ባሉ የውጭ ሀገር ሰራተኞች ብዛት ካምፓኒው ይከፍላል በየወሩ። ይሄ አሁን የሚጀምረው ከሚቀጥለው ምንድን ነው ጃንዋሪ 2018 የሚጀምር ህግ ነው ይሄኛው። ከዚህ በፊት ደግሞ አሁን የጀመረው ምንድን ነው ዲፔንደንስ ሌቪ ብለው ያወጡታል ከቤተሰብ ክፍያ ነው። ይሄም ምንድን ነው ከ2017 ከ2018 በ100 ሳውዲ ሪያል በአንድ ህፃን አንድ የውጭ ዜጋ ይከፍላል። ከ2018 እስከ 19 ደግሞ 200 ሪያል በየወሩ ይከፍላል። ከ2019 እስከ 2020 ደግሞ 300 ሳውዲ ሪያል ይከፍላል በልጁ ቁጥር ማለት ነው። አሁን እንግዲህ እዚህ ላይ አንደኛ ብዙ ካምፓኒዎች ስራዎችን ዘጉ፣ ያሉትን ደግሞ የውጭ ሀገር ዜጎችን እያስለቀቁ ካሁኑ የሀገሩን ዜጎች መውሰድ ጀመሩ። እንደገና ደግሞ በአብዛኛው ኢትዮጵያዊ እዚህ ሀገር ያለ ኢትዮጵያዊ ደግሞ የሚተዳደረው ትንንሽ ሱቆች ላይ ትራንስፖርት ስራ ላይ እና ይሄ ነው የሚባል በጣም ፕሮፌሽናል የሆነ ሰውም ብዙ አይደለም እዚህ አካባቢ ላይ ያለው። አሁን እነዚህ ትንንሽ ሱቆች ሙሉ በሙሉ በሳውዲዎች እንዲያዙ ተደረጉ። እነዚህ ትራንስፖርት የሚሰሯቸው የነበሩ ስራዎች እንደገና አሁንም በሳውዲዎች እንዲያዙ ተደረጉ። ከዛ በተጨማሪ ደግሞ በእያንዳንዱ ዲፔንደንት ወይም ህፃን ወይም የቤተሰብ አባል ቁጥር ክፍያዎች ጀመሩ። ቪዛዎች ላይ ዋጋቸው ጨመረ። የመውጫና የመመለሻ ቪዛ ከዚህ በፊት 200 ሳውዲ ሪያል ከፍሎ ሰው የፈለገውን ያክል ጊዜ ቪዛ መውሰድ ይችል ነበረ። አሁን ግን በቆየሽ ወር ቁጥር በየወሩ 100 ሳውዲ ሪያል ይጨምራል። እነዚህ ነገሮች አንድ ላይ ኢትዮጵያውያንን ቀጥተኛ የሆነ ተጎጂ ነው ያደርገው።
ኑሩ እስማኤል መሐመድ ይባላሉ። በሳውዲ አረቢያ ለ15 ዓመታት በህጋዊነት ኖረዋል። ንብረትም አፍርተዋል፣ ቤተሰብም መስርተዋል።
በወር 100 ሪያል እስከ 2020 100 ሪያል እየጨመረ የሚሄድ ክፍያ እንድንከፍል ተጠይቀናል እና ከምናገኛት ገቢ አንጻር ተመጣጣኝ አይደለም። ሳውዲ አረቢያ ውስጥ የመኖር እድላችን ኮምፕሊትሊ ጨልሟል እና አብዛኛው ህጋዊ የመኖሪያ ፈቃድ ያለው ኢትዮጵያዊ ህገወጥ የሆነ ነው ንብረቱ። በዚህ አጋጣሚ እኛ ቋሚና ተንቀሳቃሽ ንብረቶች አሉን። እነዚህ ንብረቶቻችን የአንዳንዶቹ ለምሳሌ ያህል የመለስተኛ የህዝብ ማመላለሻ አውቶቡስ ያለን በመካከለኛ ደረጃ የምንኖር እነዚህ አውቶቡሶቻችን በሳውዲያን ስም ነው የምንገዛው። እነዚህ ተንቀሳቃሽና ቋሚ ንብረቶቻችን በአሁኑ ሰዓት በሳውዲያን ስም ስላለ እኛ ህግ ወጥ እየሆነ በሄድን ቁጥር እነዚህ ንብረቶቻችን ከእጃችን ይወጣሉ እና የንብረቶቻችን ላይ አደጋ ይደርሳል። ይሄ መጀመሪያው ነው። በሁለተኛ ደረጃ ደግሞ በቀጣይነት ሳውዲ አረቢያ ውስጥ የመኖሪያ ፈቃድ ያደሰን ልጆቻችንን የምናስተምርበት አቅም የለንም። የመኖሪያ የስራ ፈቃድ ያለን ኢትዮጵያውያኖች መኖር የማንችልበት ደረጃ ላይ ስለደረስን መንግስታችን በዚህ ጉዳይ በአፋጣኝ እንዲደርስልን ነው። ባለፈው ጊዜ በሪያድ ኢትዮጵያ ኮሚኒቲ ማህበር ስብሰባ ተጠምጠን የአቋም መግለጫ ወጣ ነው።
በሳውዲ አረቢያ ከ25 ዓመታት በላይ ኖረዋል አቶ አቡ ፎአድ የሳውዲ መንግስት እንዲያለ ጠንካራ ህግ ተግባራዊ ሲያደርግ አይቻለውም ነበር ይላሉ።
10 ልጅ ያለው አለ አላህ ያሳይሽ፣ 9 ልጅ ያለው አለ፣ 7 ልጅ ያለው አለ። በአንድ ጊዜ ይሄንን መክፈል ግድ ይለዋል። የትምህርት ቤት አለ፣ ትምህርት ቤት በየነጻ ትምህርት ቤት ለዚህ ለዜጋ ለኛ ዜጋ የለውም። ያው ከፍሎ ነው የሚማረው። ትምህርት ቤት ይከፈላል፣ እነሱ የወር ይከፈላል፣ መንግስት ባይኖሮ ይከፈላል፣ የምግድሽ ይከፈላል። ከዛ አልፎ እንደ ድሮ መልከኛ በአገራችን መልከኛ ታቅ እንደሆነ ጭሰኞቹን በየአመቱ ማስገበር አለ። ለከፍል ከፍል የሚባለው ስፖንሰር የሚባለው ነው። ለከፍል ገንዘብ እየሰጣን ነው የምንኖረው። ለብዙ አመት የኖሩበትን ቻቸው ይመጣሉ። አሁን ልጅ ወልደዋል፣ ቤተሰብ ብዛት አላቸው። እነዚህን ልጆቻቸውን ማሳፈር አይችሉ። መጀመሪያ በችግር ምክንያት ነው ከሀገር መጡት። አንዳንዶቹ ናቸው ቤት ያላቸው፣ አንዳንዶቹ ምንም ቤት የላቸውም። አብዛኛዎቹ ቤት የላቸውም፣ እዛ መተዳደሪያ የላቸውም። አገር ከገቡ በኋላ በተቻለ መጠን ሌሎች አገሮች እንዳደረጉት በቃ ይሄ መንግስት ይሄ አገር ሂደት ብለው እንዲሄድ አድርገው የተባለው ሚና እየተጫወቱ ነው ያሉ ውጡ ብሎ ጠልቶታል። ጠልቶናል፣ በጣም ጠልቶናል። በተለይ እኛና ኢትዮጵያውያንን ሰው ሊወጣ ይፈልጋል። ይሄን አውቆ ሊወጣ ይፈልጋል። ከዛ ትቼ የመጣሁት ችግር አሁንም በችግሩ እንዴት ይገባለሁ? ያፈራሁትን ንብረት ይዤ ገብቼ የሆነ ነገር መስራት አለብኝ፣ የቤተሰቤን ችግር መፍታት አለብኝ፣ ራሴን ማኖር አለብኝ። ያስኳትን ነገር ይዤ ልግባ ሲል እዛ ቀረጥ አይችልም መቅረት፣ ትልቀውን ተራራ የሆነበት ይሄ ነው ሰው።
እንደ አውሮፓውያን አቆጣጠር በ2013 በሳውዲ መንግስት በወጣው መረጃ መሰረት በስራ ላይ የተሰማሩት የውጭ ሀገር ዜጎች ከ9 ሚሊዮን በላይ ናቸው። በትራንስፖርት፣ በእርሻ፣ በንጽህና፣ በቤት ውስጥ ስራ አገልግሎት ላይ የተሰማሩ ናቸው አብዛኛዎቹ። የሳውዲ መንግስት በያዘው እቅድ መሰረት እንደ አውሮፓውያን አቆጣጠር በ2030 ዓመተ ምህረት የሀገሪቱን ዜጎች በስፋት በተለያዩ የስራ ዘርፎች ላይ ማሰማራት እቅዱ እንደሆነ ብሉምበርግ የተባለው ዘገባ ያመለክታል።
መስታወትን ለዘገባው እናመሰግናለን። ወደ መጨረሻው የስቱዲዮ እንግዳችን ስናልፍ በአነስተኛ ቦታ አሳና አትክልት በገንዳ ለማምረት ያለመች ወጣት የግብርና ንግድ ፈጣሪ የምሽቱ የጋቢና እንግዳችን ትሆናለች። የማንዴላ ዋሽንግተን መሪ ወጣት ነች።
የምስራሽ መስፍን እባላለሁ። ከአዲስ አበባ ነው የመጣሁት። በንግድ ፈጠራና በንግድ ዙሪያ በሚለው ስር ነው የመጣሁት። በማንዴላ ዋሽንግተን መርሃ ግብር
ፐርዶ ዩኒቨርሲቲ ነበር የነበርሽው። ኢንዲያና የሚገኝ የትምህርት ተቋም ነው። ፐርዶ የነበረሽ ቆይታ እንዴት ነበር?
ፐርዶ የነበረኝ ቆይታ በጣም አጥጋቢ ነበረ። ለምንድነው? ትምህርት ቤቱ አሜሪካ ውስጥ ካሉት በጣም ስመጥር ዩኒቨርሲቲዎች መካከል አንደኛው ነው። ኢንጂነሪንግን፣ ኢኮኖሚክስን እና ግብርናን አንድ ላይ አጣምሮ የሚደረጉ ትላልቅ ጥናት የሚደረግበት ዩኒቨርሲቲ ነበረ እና ትልቅ ኤክስፖዠር ሰጥቶኝ
በጣም ጥሩ ነበረ ቆይታሽ። እንግዲህ ከምስራት ጋር ቅድም ስናወራ ስትነግረኝ ጥሩ የገበሬ ነጋዴ ግብርናና ንግድ ነው አንድ ላይ ለመስራት ያሰብሽው። እስኪ ስለ ስራሽ ንገሪኝ። ሐሳብ ነው ይዘሽ መጣሽው? ብዙ ሰዎች ወደ ስራ ገብተው የንግድ ስራ ፈጠራቸውን በተወሰነ ደረጃ ስራ አስጀምረውት ገንዘብም ማህበረሰብም መቀየር የቻለና ለነሱም ገቢ ማስገኘት የቻሉ ስራዎች ይዘው ነው የመጡት። አንቺ ግን ሐሳብ ይዤ ነው የመጣሁት አልሽ።
አዎ፣ ሐሳብ ይዤ ነው የመጣሁት ስለ ሐሳቤ በጣም እያደገ የመጣው ፐርዲው ከገባው በኋላ ነው። እንደ ሐሳብ ይዤ የመጣሁት የነበረው በትክክል ቴክኖሎጂውን ባላስበውም ግን በጣም ትንሽ የመሬት ይዞታ ያላቸው ገበሬዎች፣ በተለይም በከተማ አካባቢ የሚኖሩ ገበሬዎች እንዴት አድርገው የገቢ ምንጫቸውን መጨመር ይችላሉ፣ ያንን የሆኑ የግብርና ክህሎታቸውን ተጠቅመው ሚለውን ላይ ነበረ እንደ ችግር ፎከስ አድርጌ እየሰራሁ የነበረው እና እዚህ ከመጣሁ በኋላ አኳፖኒክስ ወደሚባል ቴክኖሎጂ ራሴን አስተዋወቅኩ ማለት ነው። እና አሁንም ይዤ የምሄደው የንግድ ሀሳብ ምንድን ነው? ይሄንን አኳፖኒክስ ማለት ምን ማለት ነው? አሳንና አትክልቶችን አንድ ላይ ማምረት ነው። ይሄም የሚሆነው
በትንሽ ቦታ ላይ የሚሰራ ነው። ገበታ ወይ ደግሞ መሬት ተቆፍሮም ሆነ የመታጠቢያ ገንዳ ሮጌም ካለ በዛ ሁሉ የሚሰራ
ነው። በጣም ደግሞ እንዴት ነው ኢፌክቲቭ ነው ኤፊሸንት ነው ሪሶርስን ማኔጅ በማድረግ
ለምሳሌ። ስለዚህ በትንሽ ገንዘብ በትንሽ ቦታ የሚሰራ ሆኖ ግን ምርቱ ከፍ ያለ ነው ማለት ነው።
ምርቱ በጣም ከፍ ያለ ነው። ያሳውን ቆሻሻ ወይም ዌስት ተጠቅሞ ሰላጣን የመሳሰሉትን ቲማቲም የመሳሰሉትን ለተቀን የምንጠቀምባቸውን አትክልቶች ማምረት ይቻላል።
አኳፖኒክስ የምትለው በትንሽ ቦታ ትንሽ ውሃን ተጠቅሞ አሳ፣ በጎኑ ደግሞ ሰላጣ፣ ሌላ አይነት አትክልቶችን ማብቀል የሚያስችል ቴክኖሎጂ ነው። የሚሸጠው በሀገር ውስጥ የሚመረት ካልሆነ በስተቀር በውጭ ሀገር የሚመረተው ዋጋው ብዙ ነው። ታዲያ እንዴት ነው ለኢትዮጵያ አነስተኛ ገበሬዎችና አነስተኛ ገቢ ላላቸው ሰዎች እንዴት አድርገሽ ነው ይሄንን የንግድ ሐሳብ ስለሆነ ልትሸጭና ላንቺም ትርፍ ለነሱም ደግሞ የተሻለ ኑሮና የተሻለ ገቢ ለማምጣት መትሰሪ?
አው ልክ ነው ሁሉም ያልካቸው ነገሮች። አሁን ከፐርዱ ኢንጂነሪንግ ዲፓርትመንት ጋር የሥራ ግንኙነትን ፈጥሬ ነው የመጣሁት እዛ በነበርኩበት ጊዜ። ይሄም በአነስተኛ ዋጋ ኢትዮጵያ ውስጥ ባሉ በምንጠቀምባቸው ነገሮች እንዴት አድርጎ ያንን ነገር ዲዛይን ማድረግ ይቻላል የሚለውን ለመስራት። ስለዚህ የመጀመሪያው የንግዴ ሐሳብ የሚሆነው እሱን ዲዛይኑን መስራትና እንዴት አድርገው ይሰራል አይሰራም የሚለውን ነገር ጥናት ማድረግ ነው። ከዛ በኋላ የተሻሻለው ነገር ከተገኘ ዋጋው የቀነሰ በጣም ደግሞ ምርታማነቱ የሚጨምረው አኳፖኒክስ ላይ ስንደርስ ያንን ነው ለተጠቃሚዎቻችን የምናቀርበው።
በጣም ጥሩ። እንግዲህ የንግድ ሐሳብ ነው። ብዙ ሰዎች በየማህበረሰባቸው ያሉ ችግሮችን ይመለከታሉ። ማህበረሰባችሁ ውስጥ ያሉ ችግሮችን ተመልክታችሁ ለዚህ ችግር መፍትሄ በንግድም ሆነ በማህበረሰብ ግልጋሎትም እንሻለን የምትሉ ካላችሁ የንግድ ሐሳብ እንዴት ነው የሚበለጸገው? ምክንያቱም መቼም ሰው ተወልዶ ትብቱን ቆርጦ በእግሩ መንገድ አይገባም። ቀስ በቀስ ነው ሁሉ ነገር የሚያልፈውና የንግድ ሐሳብ እንዴት ነው የሚያድገው?
መጀመሪያ ችግር ሲኖር ነው ለማንኛውም ነገር መፍትሄን ለማምጣት የምትነሳው። ከዛ ወይ ወደ ንግድ ይሄድ ወይ በማህበረሰብ ውስጥ ይፈታ የሚለውን የምታየው መጀመሪያ ከችግሩ ስትነሳ ነው። ስለዚህ ችግሩ ላይ ነበረ ከችግሩ ትነሳለ ወደ መፍትሄው ትሄድና መፍትሄውን ይሰራል አይሰራም ወደሚል ወደ እንደ ሪሰርች ወይም ፓይለት ታደርጓለ። እንዴት ነው ነገር ይሆናል አይሆንም እሱን ካረጋገጥኩ በኋላ በትልቅ ሞዴል ደግሞ ኢምፕሊመንት ታደርጓለ ማለት ነው።
ስለዚህ መቼ ወደ ስራ የምትገቢ ይመስልሻል?
አሁን የመጀመሪያው እንዳልኩ የመጀመሪያው ፌዝ ይሄንን ጥናቱን ማድረግ ነው። ወደ 6 ወር ይፈጃል በሰራሁት እንትን። ከዛ በኋላ ግን ከሚቀጥለው 6 ወር በኋላ ወደ ስራ እንገባበት ይገባል። ስለዚህ አሁን እንዲሁ ገበሬ ያሉ በምን መልኩ ነው ገንዘባቸውን ሊጨምሩ የሚችሉት? ከዛ በተጨማሪ ደግሞ ከተማ እየሰፋ ሲሄድ እየደረሰ ያለው ነገር መሬታቸው የባሰ እያነሰ ሄደ። ከዛ ደግሞ ሲወልዱ ሲዋለዱ እንደገና መሬታቸው እያነሰ ይሄዳል እና በዛው ልክ የገቢ ምንጫቸው እየቀነሰ ይሄዳል። ስለዚህ እሱ ነው አይኔን ከፈተው እና ለእነዚህ ሰዎች የተሻለ በሚያውቁት ስኬል ዞን ውስጥ በሚያውቁት ኦኬ ግብርናን ነው የሚያውቁት ሶ ግብርናን እንዴት በተሻለ ቴክኖሎጂ በትንሽ ቦታ ላይ ምርታቸውን ጨምረው ገንዘብ ማግኘት ይችላሉ የሚለውን ሳስብ ነው እንግዲህ እዚህ ጋር ያደረስኩት።
በጣም ነው እናመሰግነው። ኢትዮጵያ በጾም ወቅት መጥቼ በሃይድሮፖኒክስ ያደገ አሳና ሰላጣ እንደምበላ ተስፋ አደርጋለሁ። ወደ ስራ ገብተሽ መልካም የስራ ጊዜ። በጣም ብዙ ፈተና ይጠብቅሻል። መልካም ጊዜ።
በጣም አመሰግናለሁ።
ፕሮግራማችን በዚሁ ሊጠናቀቅ ነው። ሄኖክ፣
የዛሬው የጋቢና ዝግጅታችን በዚሁ እየተጠናቀቀ ነው። መስታወት ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዚአብሔር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው የጋቢና ዲጄ ፋቱ ጋር በመሆን ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን።